Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ጽዮን ግርማ፣ መስታወት አራጋውን ተክታ ነይ ግቢ ከጎኔ ቁጭ ብላ።
ሰላም ሰላም፣ እንደምናመሻችሁ። በዛሬው የምሽቱ ዝግጅታችን በጋምቤላ በታጣቂዎች የተገደሉ ሰዎች ቁጥር 208 መድረሱን ኢትዮጵያ አስታወቀች።
208 የሚሆኑ እናቶችና ሕፃናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሞሪሌ ጎሳ አባላት ታጣቂዎች ያገቷቸውን ህጻናት ያለምንም ቅድመ ሁኔታ እንዲመልሱ አሳስበዋል። ዝርዝሩን ይዘናል።
የሞሪሌ ጎሳ አባላት ህጻናትን አግተው የሚወስዱት ለምንድን ነው?
በሞረላ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል።
ዶክተር ደረጀ ፈይሳ የጋምቤላና አፋር ክልልን ህዝብ አኗኗር የሚያጠኑ ምሁር ናቸው። ማብራሪያ ይሰጡናል።
ከሶስት ቀናት በፊት ከግብጽ ወደ ጣሊያን የሚጓዙ ተሰዳጆችን የጫኑ ወደ 4 የሚጠጉ ጀልባዎች ሰጥመው እስካሁን ከ400 ሰዎች በላይ መሞታቸው እየተነገረ ነው።
ቢሞቱም አብረን ነው የምንሞተው፣ ከዳንም አብረን ነው ብላ ሶስቱንም ልጆች ይዛ እንግዲህ ወጣች። ያው ነፍሷን ይማራት እንግዲህ ያው አለፈ፣ ህይወቷ አልፏል። እናቴ ከሁለት ወንድሞቼ ጋር
ስዊድን ኗሪ ነው። ታጅድን ሁሴን ይባላል። እናቱንና ሁለት ወንድሞቹን በዚህ ጀልባ አደጋ አጥቷል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የጋቢና ቪኦኤ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ኢትዮጵያን ከደቡብ ሱዳን ጋር በሚያዋስነው ድንበር ተሻግረው ጥቃት ባደረሱ የሞሪሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ከ140 ወደ 208 ማሻቀቡን የኢትዮጵያ መንግስት አስታውቋል። ከብት ዘራፊ የሞሪሌ ጎሳ ታጣቂዎች 102 ህጻናትን አግተው ወደ ደቡብ ሱዳን ማምራታቸውን የኢትዮጵያ ጠቅላይ ሚኒስትር አስታውቋል። በዚህ ዜና ላይ ሰፋ ያለ ዘገባ ይኖረናል። ከሶስት ቀናት በፊት ወደ ግብጽ ጣሊያን የሚጓዙ ተሰዳጆችን የጫኑ ወደ 4 የሚጠጉ ጀልባዎች ሰጥመው እስካሁን ከ400 ሰዎች በላይ መሞታቸው እየተነገረ ነው። በእነዚህ ጀልባዎች ላይ ወደ 512 የሚጠጉ ኢትዮጵያውያን፣ ሶማሊያንና ኤርትራውያን ነበሩበት ተብሎ ይገመታል። ተሰዳጆቹ እነዚህ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ የሟች ቤተሰቦች ቢናገሩም ድምጻቸው ጠፍቶ ቆይቶ የመሞታቸው ዜና ግን ትላንትናና ከትናንት በስቲያ መሰማቱን ቤተሰቦቻቸው ገልጸውልናል። የዚህንም ዜና ዝርዝር ዘገባ ይዘን እንመለሳለን። ወደ ዩናይትድ ስቴትስ ስናልፍ ዩናይትድ ስቴትስ ጠቅላይ ፍርድ ቤት ቁጥራቸው 4 ሚሊዮን የሚደርስ ሕጋዊ የመኖሪያ ፈቃድ የሌላቸው ስደተኞችን እጣ ፈንታ የሚወስን ጉዳይ ይሰማል። ችሎቱ በዛሬ ውሎ በአይነቱ ከፍተኛ ግምት የተሰጠውንና ፕሬዚዳንት ባራክ ኦባማ ያሳለፉትን የተናጠል ፕሬዚዳንታዊ ውሳኔ ሕጋዊነት አስመልክቶ የሚቀርቡ መከራከሪያዎችን ይሰማል። ሁነኛ ማረቂያ ይሻል በሚባልበት የኢሚግሬሽን ህግ ፕሬዚዳንታዊ ምርጫ ፉክክሮች ያልተቋረጠ የክርክር ትኩረት በሳበበት በጠቅላይ ፍርድ ቤቱ የሚያሳልፈው ውሳኔ ከኦባማ ቀጥሎ የሚመጡት የዩናይትድ ስቴትስ ፕሬዚዳንቶች በተመሳሳይ ሊወስዷቸው በሚችሉ የተናጥል ፕሬዚዳንታዊ ውሳኔዎች ላይ የበዛ እንደምታ ይኖረዋል ተብሏል። በመጨረሻም በተባበሩት መንግስታት ድርጅት አደራዳሪነት በየመን ተፋላሚ ወገኖች መካከል ለዛሬ ሰኞ ተይዞ የነበረው የሰላም ድርድር ለሌላ ጊዜ መተላለፉ ተዘገበ። አድማጮች፣ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና
ጽዮን ግርማ አብረን ከአድማስ ስንሻገር እንላቸዋለን።
Gabina VOA, let's cross boundaries together.
ኢትዮጵያን ከደቡብ ሱዳን ጋር በሚያዋስነው ድንበር ተሻግረው ጥቃት ባደረሱ የሙርሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ከ140 ወደ 208 ማሻቀቡን የኢትዮጵያ መንግስት አስታውቋል። ከብት ዘራፊ የመርሌ ጎሳ ታጣቂዎች 102 ህጻናትን አግተው ወደ ደቡብ ሱዳን ማምራታቸውን የኢትዮጵያው ጠቅላይ ሚኒስትር አስታውቋል። ዝርዝሩን ሄኖክ ሰማግዘር ተከታትሎታል።
የኢትዮጵያ መንግስት ባለስልጣናት በሳምንቱ ማብቂያ እንዳሳወቁት ብዙዎቹ ሟቾች ሴቶችና ህጻናት ናቸው። በጋምቤላ ክልል አርብ ዕለት ጥቃቱን ማድረሳቸው በኢትዮጵያ መንግስት ከፍተኛ ባለስልጣናት የተገለጸው የመርሌ ጎሳ አባላት ናቸው። የሟቾቹ ቁጥር 208 ሲሆን የኢትዮጵያ መንግስት ባለስልጣናት ታገቱ ያሏቸው ህጻናት ቁጥር ከ102 እስከ 108 ይደርሳል። 75 ሰዎች መቁሰላቸውን የመንግስት ምንጮች ገልጸዋል። እሁድ ማምሻውን ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸው የመርሌ ጎሳ ታጣቂዎችን ተጠያቂ አድርገዋል።
ከዚህ በፊት በተለምዶ ይሄ የሙርሌ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችንን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን፣ ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል።
የኢትዮጵያ የመከላከያ ሰራዊት 60 የሚሆኑ አጥቂዎችን መግደሉን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲየትድ ፕሬስ የዜና ምንጭ አስታውቀዋል። አቶ ጌታቸው አክለውም የኢትዮጵያ ኃይሎች ወደ ደቡብ ሱዳን ተሻግረው አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ትናንት ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ የጸጥታ ኃይሎች እየወሰዱት ያለውን እርምጃ ሲያብራሩ የታገቱት ህጻናት ያለምንም ቅድመ ሁኔታ እንዲመለሱ ጥረት ተይዟል ብለዋል።
መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋር መወያየት ጀምሯል በጉዳዩ ላይ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን።
የመርሌ ጎሳ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት ጠቅላይ ሚኒስትሩ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት እንደሌላቸው ጨምረዋል። ከደቡብ ሱዳን መንግስት ጋር የጋራ ድንበር ተሻጋሪ የጸጥታ ጥበቃ አሰራር ለመፍጠር በኢትዮጵያ በኩል ጥያቄ መቅረቡን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል።
የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥቅ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ህጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይሄን ህገወጥነትን ለመከላከል የአካባቢው ድረስም በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህፃናትና የእናቶች ጭፍጨፋ የኤፍድሪ መንግስት የተሰማውን ጥልቅ ሀዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን።
ጥቃቱን አደረሱ የተባሉ ታጣቂዎችን ለህግ ለማቅረብ ከደቡብ ሱዳን መንግስት ጋር ኢትዮጵያ አብራ እንደምትሰራ ጠቅላይ ሚኒስትሩ ጨምረው ገልጸዋል። የደቡብ ሱዳን ባለስልጣናት በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ኢትዮጵያ ውስጥ ወደ 300 ሺህ የሚጠጉ የደቡብ ሱዳን ስደተኞች በጋምቤላ ክልል ውስጥ ይገኛሉ።
በዚህ ዜና ላይ ተጨማሪ ትንተና ይዘናል። ዶክተር ደረጀ ፈይሳ የጋምቤላና አፋር ክልልን ህዝብ አኗኗር የሚያጠኑ ምሁር ናቸው። ማምሻውን ሄኖክ አነጋግሯቸዋል። በሁላችንም አእምሮ የሚመላለሱ ጥያቄዎችን አንስቷል። ሞርሌዎች ህጻናትን ለምንድን ነው አግተው የሚወስዱት?
በሞርሌ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ያው በዚህም ተያያዥ በሆነ መንገድ ከብት አርቢዎች ማህበረሰቡ ዘንድ የከብት መዘራረፍም የተለመደ ነውና በሙርሌ ማህበረሰብ ደግሞ ከሁሉም በተለየ መልኩ ልጆችን ከሌሎች ማህበረሰቦች መዝረፍ ወይም መውሰድ በጣም የተለመደ ነው። በጋምቤላም አሁን በዚህ ደረጃ ሆነ እንጂ ላለፉት 10 አመታት በየአመቱ ከከብት ዘርፊያዎች ጋር በተያያዘ የልጆችንም የመውሰድ ድርጊቶች ነበሩ። አሁን ከፍ ያለ ደረጃ ላይ በመድረሱ ነው አሁን ዓለም አቀፋዊ ሽፋን ያገኘው እንጂ በየአመቱ ሲደረግ የነበረ ሁኔታ ነው።
በየጊዜው እኛም ዘገባ የምናቀርብበት ነው። እንደዚህ 10 ሰው 17 ሰው ወሰዱ የሚሉ ዜናዎችን ስንዘግብ ቆይተናል። እንግዲህ የከብት ዘረፋ እንደዚሁም ደግሞ ህጻናት ልጆችን ይዞ ጠልፎ የመውሰድ ሁኔታ በተለያዩ አርብቶ አደር አካባቢዎች የሚተገበር እንደሆነ ነው። መርሌዎች ብቻ አይደሉም ይሄን የሚያደርጉት አይደለም?
ልክ ነው። የዚህ የከብት አርቢ ማህበረሰብ ዘንድ በስፋት ይደረጋል። ግን አሁን አንድ መታወቅ ያለበት እንደ ባህል ሆኖ ለረጅም ጊዜ ሲደረግ የነበረው የከብት ዝርፊያና አሁን እየተደረገ ያለው ግን በእጅጉ ይለያያል። የበፊቱ እንዲህ ችግር ሲያጋጥም በተፈጥሮ የሚሆን አንዳንድ ችግር በሚያጋጥምበት ጊዜ የተጎዳው ማህበረሰብ ከጎረቤቱ የመውሰድ ልማድ አለ። ያ ግን የደረሰበትን ችግር ከመሸፈን አኳያ እንጂ በአጥቂነትና ይህን ያህል ከፍተኛ ጉዳት ለማድረስም አይደለም። ከተወሰነ ደረጃ በኋላ ይቆማል እና በከብቶች ነው የሚወሰነው እንጂ ወደ ሰው ግድያ አይሄድም። ግን በሁሉም የከብት አርቢ ማህበረሰቦች ዘንድ ማለት ይቻላል በአሁኑ ጊዜ ይሄ ባህላዊ የከብት መዘራረፉ ሌላ መልክ እያዘ መጥቷል። ወደ ንግድና ወደ ወንጀል የመሄድ አዝማሚያ አለው። ትልቅም ቢዝነስም እየሆነ ስለሆነ አሁን ያለውን እንደ ባህል ብቻ ማየቱ እኔ ትክክለኛውን ስዕል ያሳየናል ብዬ አልገምትም።
ስለዚህ ወንጀልና ከዛም ጋር ተያይዞ ንግድ አለ ነው። ምክንያቱም ቁጥሮቹን ስንመለከት ለምሳሌ ወደ 2000 የሚሆኑ ከብቶች ናቸው እንደተነዱ የተገለጸው። እንደዚሁም ደግሞ በርካታ ህጻናት ናቸው የተወሰዱት። ከ102 እስከ 108 የኢትዮጵያ መንግስት ባለስልጣናት የተለያዩ ቁጥሮችን እየሰጡ ነው። የሞቱት ሰዎች ደግሞ ብዙዎቹ ህጻናትና ሴቶች እናቶች ናቸው ነው የሚሉት የኢትዮጵያ መንግስት ባለስልጣናት። ለምንድን ነው ሴቶች ብቻ የሆኑት? እንደው በስፋት
እኔ እንደሚመስለኝ እንግዲህ አሁንም ሌላ ደግሞ ለየት ያለ ባህሪ እንዲይዝ ያደረገው እዚህ የከብት መዘራረፉ በዚህ በከብት አርቢዎች ማህበረሰብ ዘንድ እና በጠረፍ አካባቢ የሚኖሩ ህዝቦች ዘንድ ከፍተኛ የሆነ የመሳሪያ ዝውውር አለ። ይህን መሳሪያ ግን ሁሉም በእኩል ደረጃ አያገኙትም እና ባላቸው አቀማመጥና ከተለያየ ወገኖች ጋር ካላቸው ግንኙነት አኳያ በአሁኑ ወቅት ሙርሌዎች በተለይ በደንብ ታጥቀዋል። ከአካባቢው ቁጥራቸው አነስ ቢልም በደንብ ስለታጠቁ ያንን እንደ አዲስ አቅም ኃይል በመጠቀም ነው ጎረቤቶቻቸው ላይ ጫና እያደረጉ ያሉት እና ይሄ ደግሞ የድሮው የከብት መዘራረፍ ወይ በጦር ነው ወይ በባህላዊ መሳሪያ ነው እንጂ እንደዚህ በአውቶማቲክ መሳሪያ የታገዘ አይደለም እና ያ ደግሞ ከፍተኛ ጉዳት እንዲያደርሱ አድርጎታል እና እንግዲህ ወንዱ ወይም ወጣቱ ወይ ይሸሻል ወይ ራሱን ለመከላከል በሚያደርገው እንትን ይበልጥ ተጋላጭ የሚሆኑት ሴቶችና ልጆች ናቸው እና ይሄ ነው እንግዲህ ትንሽ ችግሩን የከፋ የሚያደርገው። የዚህ ድሮ የኮሚኒቲ ወይም ፓብሊክ ሞራሊቲ ነበረ፣ ከብትን ቢዘረፍ በተቻለ መጠን ሰዎች አይገደሉም፣ ቢገደሉም በተለይ ተጠቂ የሚባሉት ልጆችና ሴቶችን የማጥቃት እንትን የለም። ሁሉም ባህሎች ይኮንኑ ነበር ይሄንን። አሁን ግን የዚህ አዲስ ገጽታ መያዙ ማንንም እንደማይተውና ይባስ ችግሩ እየተባባሰ እንደመጣ ነው የምናየው።
አዲስ ገጽታ ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩ ጊዜ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስት እንደዚሁም ደግሞ ከአማጽያኑ ጋር ግንኙነት የላቸውም ብለዋል። ግን በዛ አካባቢ ያለው የጸጥታ መደፍረስና የጦርነት ሁኔታ ምናልባት የጦር መሳሪያ ዝውውሩን ጨምሮ ሊሆን ይችላል፣ በጸጥታ ጥበቃውም ላይ እንደዚሁ የመደፍረስ ሁኔታን የፈጠረ ይመስሎታል?
ልክ ነው። በተለይ የአካባቢ ደቡብ ሱዳን የእርስ በርስ ጦርነት መኖርና ተያይዞም ያለው አለመረጋጋት በቂ የጸጥታ ኃይሎች እዛ አካባቢ ያለመኖራቸው ምናልባት ችግሩን በቀላሉ መቆጣጠር እንዳይቻልና የከፋ እንዲሆን ያደረገው ይመስለኛል። ምናልባት በኢትዮጵያ ሳይድ ያሉትም ለምሳሌ ለምንድን ነው ደከም ያሉት ሲባል የኢትዮጵያ መንግስትም የጦር ዝውውሩን ከመቆጣጠር አኳያ ሰፊ ስራ ስለተሰራ ግን በዛኛው በሱዳን በደቡብ ሱዳን በኩል ደግሞ ተመሳሳይ ስራ ስላልተሰራ እንግዲህ ይሄ ይመስለኛል እነሱን በተለይ ሙርሌዎችን ከሌሎቹ በጣም ጠንክረው እንዲወጡና የሌሎቹ ደግሞ አንጻራዊ ደካማ ሆኖ መታየት እንደዚህ አይነት ነገሮችን በተደጋጋሚ እንዲያደርጉ ያበረታታቸው ይመስለኛል።
ዶክተር ደረጀ ፈይሳ በዓለም አቀፍ ሕግና ፖሊሲ ተቋም ተመራማሪና በጋምቤላና አፋር ክልል ጥናት የሚያደርጉ አንትሮፖሎጂስት የማህበረሰብ አጥኚ ናቸው። በጣም ነው የማመሰግነው ዶክተር ደረጀ።
በጣም አመሰግናለሁ። እኔም
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ አስተያየታችሁን ስጡን።
ሶራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል።
Thank you. ከሶስት ቀናት በፊት ከግብጽ ወደ ጣሊያን የሚጓዙ ፍልሰተኞችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ በላይ የሚሆኑ ሰዎች መሞታቸውን የዓለም አቀፍ የመገናኛ ብዙሃን ዘግበዋል። በእነዚህ ጀልባዎች ላይ ወደ 512 የሚጠጉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን ነበሩበት ተብሎ ይገመታል። ተሰዳጆቹ እነዚህ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ የሟች ቤተሰቦችም ይናገራሉ። ድምጻቸው ጠፍቶ ቆይቶ የመሞታቸውን ዜና ትናንትና ከትናንት በስቲያ መስማታቸውን ይገልጻሉ። ጽዮን ግርማ በዚህ ጀልባ ላይ እናቱንና አንድ ወንድሙንና ያጎቱን ልጅ ያጣ ስዊድን ውስጥ የሚገኝ ታጅደን ሁሴንን አነጋግራለች። ታጅደን ከዚህ የተረፈ አንድ ወንድሙ እንደነገረው ይገልጻል። እናቱ እንዴት ጉዞ እንደጀመሩ ያብራራል።
እኛ የምንኖረው እንግዲህ የቦርዶዴ ከተማ ነው። እናቴ ከቦርዶዴ ተነስታ እንግዲህ ወደ መታሀራ ገብታ ነበረች። እኔ ወደዚህ ወደ ውጭ ሀገር ከመጣሁት በኋላ ወደዛ ግቢ ብያት ወደ መታሀራ ቀይራ ነበረች መኖሪያ ቤት። እዛው መታሀራ ነበር የምትኖረው ለብዙ አመት። እንግዲህ ከዛ አልተሳካላትም። እንግዲህ እናቴ ወደ 15 አመት አልተገናኘንም ነበረ። ከዛ እንግዲህ መታ እንግዲህ ሰላም እንድትችላኝ ምናምን ወደ ዚሃራ ምናምን ወደ እንድትመጣልኝ ከዚህ ስዊድ ኢሚግሬሽን ጠይቄ ነበረ። ብዙ ብር ከፍላ ለእሷ እንግዲህ ምን እንፈቅድልሻለን ግን ከልጆችሽ ጋር አይሆኑም አላት። እሷ እንግዲህ እኔ ልጆችን እዚህ ጥዬ አልሄዱም አለች። እናቴ ከሀገር ቤት ወጥታ ነበረች ሳትነግረኝ። ሱዳን ስደርስ ነበር የነገረችኝ። ከሱዳን እዛ ሆነ ወደ ኢጅፕት መግባት ፈልጋለሁ ምናምን ብላኝ ነበረች። ከዛ ወደ ኢጅፕት ገባች። ኢጅፕት እንደገባች እንግዲህ ወደ ዩኤንኤችሲአር ጋር ልጆቿንም እሷንም አስተዋውቃ እንግዲህ የቀጠሮ ወረቀት ወስዳ ነበረች። እናቴ እዛው ቆይና እንግዲህ ሁሉንም ነገር አድርግልሻለሁ፣ ቤትንም ሁሉም አከራይቼለት የሚያስፈልጋትን ሁሉም አድርጌለት ለእሷም ለወንድሞችም አንድ የአጎቴ ልጅም ከእሷ ጋር ነው ያለ ሁሉም አድርጌለት እኔ። ከዛ ሲያነጋግራት ቆይቶ ነበር ወደ አራት ወር ምናምን እዛ ቆይቶ እናቴ እዛው ጠብቂው እንግዲህ አትውጪ፣ ይህ መንገድ እኔ በደንብ ብዙ ስለሚያውቅ ብዙ ሰው አልቋል በዚህ ባህር ላይ እንግዲህ እኔ ደስ አላለኝም አልኳት። እንግዲህ እሷ ምንም አላህ ይጻፍልኝም ቀን መሞቴ አይቀርም ብላ እንግዲህ ልጆቿን ይዛ አረ ውስጥ እንግዲህ ብትሄጂም እስቲ ሁለት ቦታ ተከፋፍላችሁ ሁለት ሁለት ሆናችሁ ብትሄዱ በጣም ቆንጆ ነው እናትዬ፣ ለምን አሰምኝም አልኳት። ቢሞትም አብረን ነው ምንሞተው ከዳንም አብረን ነው ብላ ሶስቱንም ልጆች ይዛ እንግዲህ ወጣች። ያው ነፍሷን ይማራት እንግዲህ ያው አለፈ ህይወቷ አልፏል። እናቴ ከሁለት ወንድሞቼ ጋር
የእናትህን መሞት እንዴት ነው የሰማኸው?
ወንድሜ ወጥቷል። ትንሽ ወደ 16 አመት የምቀርበው ልጅ አሁን እሱ ከ500 ሰው ላይ የተረፈው 36 ሰው ነው። ከዛ ከ36ቱ ሰው ወንድሜ አንደኛ ነው ማለት ነው።
አገኘኸው ወንድምህን?
ወንድሜን ዛሬ አነጋግሬው ነበረ፣ በደንብ አነጋግሬው ነበረ ወደ 1 ሰዓት የሚሆን።
ምን አለ?
ከዛ ከኢጅፕት እንደነገሩን ደላሎቹ ግን ውሸት ነው የሚናገሩ። ደላሎቹ እንደነገሩኝ አርብ ቀን ይሄ ያለፈው አርብ ቀን ማለት በ16 እዛ መርከብ ላይ ያሉትን በባህር ላይ አነጋግሬና አለ በሰላም ነው ያሉት ብሎኝ በስልክ ነግሮኝ ነበረ ደላላው። ከዛ ያስወጣቸው ማለት
እሺ።
እኔ አሁን ዛሬ ወንድሜን ስጠይቅ እኛው ያለፈው አርብ ከምሽቱ ወደ 11 ሰዓት ከምሽቱ ነው የወጣን አለ። በኢትዮጵያ አቆጣጠር ነው የነገረኝ። ከዛ ወጥተን ቀኑን ሙሉ ተጉዘን ከምሽቱ ወደ 7 ሰዓት እንግዲህ ወደ ቅዳሜ ምሽት ማለት ነው ሰመጡ። እንግዲህ ምን ልበልሽ እንግዲህ እኛ ከዛ የተረፍነው እኛ ነኝ አለኝ።
ወንድምህ ስልክ ደውሎ ወደ አንተ ጀልባዎቹ በሰጠሙበት ወቅት የነበረውን ሁኔታ እንዴት አስረዳ?
እንግዲህ እሱ እንደነገረኝ እንትን ነው ሁለት ፎቅ ነው ያለው እናቴና ወንድሜ ታችኛው ፎቅ የእስረኛ ፎቅ እንትን ነበረው። ይሄ ታናሽ ወንድሜና ይሄ የአጎቴ ልጅ ደግሞ ፎቅ ላይ ላይኛው ፎቅ ላይ ነበሩ። ከዛ እነሱ እንደሰመጡ እኛ በላይ ነው ያለነው፣ በዛ መዋኛት ጀመርን አለ። እንግዲህ የአጎቴ ልጅ አብረን እየዋኘን እያለ እሱ አቅቶት እንግዲህ በዛው ቀረ አለ። ህይወቱ አለፈ በዛ እና እሱ እንደነገረኝ እንግዲህ እናቴ ቁርአን ምናምን ይዛ ነበረች እዛው ላይ እየቀራች በዛው አለፈች አለ።
ማን አተረፋቸው? ማን ደረሰላቸው? እንዴት ተረፉ?
ከዛ የሆነ ትንሽ መርከብ መጣችልን አለ እዛው ባህር ላይ የሆነ መርከብ እዛ መጥቶልን ጭመን ይዞ መጣ አለ።
ስንት ኢትዮጵያኖች ናቸው አለ ወንድምን ስታነጋግረው?
አሁን ከሱ ጋር ያለው እንግዲህ 9 ሰው ከኔ ጋር አለ ብለዋል። ኢትዮጵያ ስማቸውን እንኳን ሊጠቅስ አልችሉም አለ። በጣም ደክመዋል። ውሃም በጣም እንትን ውስጥ ቆይቶ ነበረ። በጣም ደክመዋል። እንግዲህ ተመልሼ ሊያገኝ አልቻልኩም። ተዋወቃቸው ልጆች እዛ ቤት አብረን ይኖሩ የተነበሩ አሉ። ብዙ ሶማሎችም አሉ። የሀገራችን እዛ ሶማሊያ አለ። ከሶማሌላንድ የመጡ ብዙ ብዙ ግን ሶማሌላንድ ናቸው አለች።
የተረፉት
ምን ያለቁትም የተረፉትም እንግዲህ ከ36ቱ እኛ 10 ነው 9 ነው የምንሆነው አለ። ኢትዮጵያው እንግዲህ
የሞቱት
ሶማሌ ነው አለ።
የሞቱት ስንት ኢትዮጵያውያን ሞቱ አለ?
የሞቱትን እንግዲህ አልነገረኝም። እሱ በድምሩ ነው የነገረኝ። ከ500 ሰው 512 ነው አለኝ። እንደዚህ ባልሳሳት እንደዛ ነበረ አለኝ። ከዛ የተረፉት እንግዲህ 36ቱ ነው የተረፈው። ስንት እንደሞቱ እንግዲህ
አሁን የት ነኝ አለህ ወንድም? ያለበትን ሁኔታ ነግሮሃል?
ወንድም አሁን ያለው እዛ ግሪክላንድ ነው ያለው። እና እንግዲህ ሁኔታው እንዴት ነው ስለው አስፈረሙኝና እንግዲህ ካምፕ ውስጥ ነው ያለ ነው። የሆነ ካምፕም ሳይሆን የሆነ ትንሽ እዛ ባህር ዳር አካባቢ ነው ያለ ነው። ከተማው እንግዲህ ስምም አላውቀውም። እንግዲህ ያው እዛው እጅ ሰጥተን ወይ ወደ ኢጣሊያን ወይ ወደ ጀርመን እንወስዳቸዋለን ወይ ወደ አገር ትመለሳላችሁ ምናምን ብሎ ሲያናግሩ ነበረ። ቋንቋም አላወቅንም፣ ቋንቋ የሚችል ሰው እንፈልግላቸዋለን ብሎ ተናግሮን ሄደው አለ። በዛው ላይ የምታስተላልፍልኝ እስቲ መልዕክት ፈልጌ ነበረ።
እሺ
ዘመዶቼ እንግዲህ አሉ፣ ወንድሞቼም እህቶቼም እዛ፣ አጎቴም አክስቴም እዛ አገር ቤት ያሉት ሁሉም እንግዲህ ያው እናቴና ወንድሞቼ አብረን ያጣ ነው። እንግዲህ አይዟችሁ፣ እንግዲህ ተባበሩ እንድትልኝ ፈልጋለሁ። እንግዲህ እናቴ አብረን ያጣ ነው። እኔ እናቴን አጥቻታለሁ። ያው እንግዲህ እሷም የጀነት ሰው አላህ ያርጋትና ወንድሞቼም እንደዛው። እናንተም እንግዲህ አይዟችሁ፣ ተባበሩ ነው የምለው።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶች እየደረሱን ነው። ነጋ ዘዘው ድንበሩ እንዲጠበቅ ያስፈልጋል ብለዋል። በደቡብ ሱዳን ያለውን ሁኔታ አስመልክቶ ጅብ ከሄደ ውሻ ጮኸ ሲሉም የሰጡ አስተያየቶች አሉ። ሌሎችም እንደዚህም ሽፋን ማግኘቱ ደስ ይላል የሚል አስተያየት ያቀረባሉ። አሁን አስቀድመን ያሰማናችሁ የዘሪቱን ዜማ ሊያስተዋውቀን ዲጄ ፋትሱ እዚህ ስቱዲዮ ይገኛል። እንግዳችን ነበረች ዲጄ
አሁን ባለፈው እንግዳችን ነበረች። እንግዲህ ሶስት ጊዜ በተከታታይ ያቀርበነዋል ቆራርጠን የመጨረሻውን ክፍል እናደምጥና በሙዚቃ እንጨርሰዋለን ማለት ነው።
መልካም።
ለትውልዱ ያለኝ መልእክት በራሳችን እንድናምን፣ እያንዳንዳችን በዘመናችን በተፈጠርንበት ዘመን ውስጥ የምንጫወተው ሚና እንዳለ፣ ለእኛ የሆነ የቤት ስራ እንዳለ፣ ከእኛ ውጭ የሚሰራው ሌላ ሰው እንደሌለ አምነን ለዛ ነገር ለመትጋት እንዳንሰንፍ። ይሄ ሲሆን ደግሞ የእኔ አስፈላጊነት የሌላው አላስፈላጊነት እንደሆነ እንዳናስብ፣ እኔ ዋጋ እንዳለኝ ሁሉም ሰው እንዳለው እየተረዳን በትህትና በፍቅር በአንድነት እንድንራመድ መልእክት ማስተላለፍ እፈልጋለሁ። አምናለሁ በዚህ ዘመን ያለው ትውልድ ኢትዮጵያን ይቀይራል፣ ኢትዮጵያን ያሻግራል። ይህንን ደግሞ በፍቅር በመተሳሰብ በሌላው ደስታ በመደሰት በሌላው ስኬት በመደሰት ለወንድሜ ስኬት በመጣር በመታገል አብሬው በመድከም ኢንካሬጅ በማድረግ በማድነቅ አሁን የሚያደንቅ ትውልድ ነው የሚሆነው። ይሄ ትውልድ ያደንቃል፣ ኢንካሬጅ ያደርጋል፣ ደስ ይለዋል፣ በሌሎች ደስታ ደስ ይለዋል፣ ይወዳል፣ ሀገሩን ይወዳል፣ ለሀገሩ ያስባል፣ ይሰራል፣ አይሰርቅም፣ ፈጣሪን ይፈራል፣ ስንፍና ይጠላል፣ በሱስ አይታሰርም፣ ይተጋል፣ ሰራተኛ ነው፣ ሰራተኛ ቀን ሰራተኛ ነው። እና ኢትዮጵያን የምትደነቅ ሀገር፣ ተፈላጊ ሀገር፣ ብዙ ሰው ወደ ተለያየ ዓለም እንደሚሰደድ ብዙ ኢትዮጵያዊ ወደ ተለያየ ዓለም እንደተሰደደ ብዙዎች ወደ ኢትዮጵያ እና ደስ ይበለን። ሀገራችን ተስፋ አላት። ይሄ ትውልድ ደግሞ ቆንጆ ሀገር ያደርጋታል። ይህን ስል ደስ እያለኝ ነው፣ የእውነት ደግሞ እያመንኩት ነው። እና ወዳችኋለሁ። Save an answer, send a
ሞትን ራሱ ያሸንፈዋል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ዲጄ ፋቱ ሙዚቃዎችን መርጦልናል።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም